ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መስከረም 9 2013 ዓ.ም ተመረጽ ዝግጅታችን ጀመረ።
ተገቢው ትኩረት ተሰጥቶት የተሟላ ምርመራ ማጣራት ማድረግ እንደሚገባና ተጠያቂ የሆኑ ሰዎችን ደግሞ ለፍትህ ሊቀርቡ የሚገባ መሆኑን ለማሳሰብ ነው እንጂ ይህንን ጉዳይ በሚመለከት የተሟላ ምርመራ አድርገንበታል ማለት አይደለም። ነገር ግን እጅግ ከፍተኛ የሰብአዊ መብት ጥሰት ሆኖ ስላገኘ ነው ነገሩ ምን ያህል ያሳሰበን መሆኑን እና ሊወገዝ የሚገባው ተግባር መሆኑንም ለመግለጽ ነው።
የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በቤንሻንጉል ጉሙዝ ክልል የደረሰውን ጥቃት በተመለከተ ከሰጡት ማብራሪያ የተቀነጨበ ነው የሰማችሁት። ከክልሉ የተፈናቀሉ ነዋሪዎችም አስተያየት አለን።
ከዶታንዴ የመስፈቱን ከመጥነ በኋላ ነው በብዙ ትረት ተመስቶ ያለኝ ያማምለት ሞከር ከተወበን ከዛ ወደቁኝ ወደ ከዳው ምድር ስለሆነ ተጠቁሶ ፋቂ ከዛ በኋላ ባለው ሁኔታ ውስጥ እንግዲህ ከገደሉት ወርቄ ወደ ሁለት ቀን ጫካው ታድሬ ራቡቴን ማለት ነው ከዛ ከዚህ ወራ ድረስ ከአንድ ሌሊት አርጌ እንዲህ በግሬ ልጋባች እያመናከላ ተርፍ እያለው የተጨፈጨፈው ያው ጋጃራም አለ መሳሪያም አለ ቀስትም አለ ካራም አለ። ህፃኖችን በካራ ትልቆችን ኃይለኞችን በመሳሪያ ህፃኖችን በካራና በገጀራ በቀስ
የምሁራንን አስተያየት ያካተተ ሙሉ ዘገባ በአብይ ርዕስ ታደምጣላችሁ። በተለያዩ የኦሮሚያ ክልል ማረሚያ ቤቶች የታሰሩ 25 ግለሰቦች ከሰሞኑ ለጠቅላይ ሚኒስትር ጽህፈት ቤት እንዲሁም ለተለያዩ ሀገር አቀፍና ዓለም አቀፍ የመብት ተሟጋች ድርጅቶች አቤቱታ አቅርበዋል። ዝርዝር ያለ ዘገባ ይኖረናል። ጤና ይስጥልኝ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምን አመሻችሁ አድማጮች። ዜናዎችን የማሰማችሁ ቆንጂት ታዬ ነኝ። በዩናይትድ ስቴትስ የጠቅላይ ፍርድ ቤት ዳኛ የነበሩት ሩት ባደር ጊንስበርግ በትናንትናው ዕለት ከዚህ ዓለም በሞት ተለይተዋል። ለአያሌ ዓመታት በዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኝነት ያገለገሉት ሩት ባደር ጊንስበርግ በተወለዱ በ87 ዓመታቸው ያረፉት በካንሰር ህመም ምክንያት መሆኑን ከጠቅላይ ፍርድ ቤቱ የወጣው መግለጫ አመልክቷል። ከሳቸው በፊት ለጠቅላይ ፍርድ ቤት ዳኝነት የበቁ አንዲት ሴት ብቻ ነበሩ። ብርቱ የተራማጅ ሊበራል አስተሳሰብ አራማጅና ለሴቶች መብት ተሟጋች የነበሩት ዳኛ ጊንስበርግ ዋሽንግተን በሚገኘው መኖሪያ ቤታቸው ቤተሰቦቻቸው በተገኙበት ማረፋቸውን ነው መግለጫው ያመለከተው። የጠቅላይ ፍርድ ቤቱ ዋና ዳኛ ጆን ሮበርትስ በመግለጫው ሀገራችን በታሪክ የሚታወስ ጽኑ ቁመና ይዘው የኖሩ ዳኛ አጣለች ሲሉ ተናግረውላቸዋል። ዳኛ ጊንስበርግ እንደ አውሮፓውያን አቆጣጠር ከ1993 ዓመተ ምህረት ያነሱ ለ27 ዓመታት በጠቅላይ ፍርድ ቤቱ ዳኝነት ያገለገሉ ናቸው። የህልፈታቸው ምክንያት እየተሰራጨ የሄደ የጣፊያ ካንሰር መሆኑን የጠቅላይ ፍርድ ቤቱ መግለጫ አመልክቷል። በየጊዜው የካንሰር ህመም የሚደጋግማቸው ዳኛ ጊንስበርግ ባለፈው ሐምሌ ወር ጉበታቸውን ታመው ኬሞቴራፒ ህክምና ላይ እንደነበሩ መናገራቸው የሚታወስ ነው። ፕሬዝዳንት ዶናልድ ትራምፕ በስልጣን ዘመናቸው 2 የጠቅላይ ፍርድ ቤት ዳኞች የሾሙ ሲሆን የሩት ባደር ጊንስበርግ ህልፈት በዚህ ፕሬዝዳንታዊ ምርጫው ከ7 ሳምንት ያነሰ ጊዜ በቀረው ወቅት 3ኛውን ሾመው በጠቅላይ ፍርድ ቤቱ ወጋ አጥባቂ ዳኞች ያላቸውን አብላጫነት ለማስፋት እድል ይፈጥርላቸው ይሆናል ተብሏል። ጊንስበርግ ከማረፋቸው ጥቂት ቀናት ቀደም ብለው ትልቁ ምኞቴ አዲስ ፕሬዝዳንት አስተዳደሩን ሳይዝ ተተኪ እንዳሾም ነው ሲሉ ለልጅጃቸው ባጻፏቸው መግለጫ ላይ መናገራቸውን ናሽናል ፐብሊክ ሬዲዮ NPR ዘግቦታል። የሳቸው ህልፈት ፕሬዝዳንቱ ተተኪያቸውን አጭተው ለመወሰኛ ምክር ቤቱ ሹመት ማጸደቂያ ችሎት ማቅረብ አለባቸው ወይስ ፕሬዝዳንታዊ ምርጫ ውጤት እስከሚለይ ወንበራቸው ክፍት ሆኖ መቆየት አለበት በሚለው ዙሪያ የፖለቲካ እሰጥ አገባ መቀስቀሱ አይቀሬ ነው ተብሏል። ፕሬዚደንት ዶናልድ ትራምፕ ሩት ባደር ጊንስበርግን የሴቶችና የአካል ጉዳተኞች መብቶችን በተመለከቱ ውሳኔዎቻቸውና የተለያዩ አቋሞቻቸው ለአሜሪካውያን ሁሉ ደግሞ ለቀጣይ ትውልድ የሕግ አዋቂዎች አበረታቸው ነው ያለፉ ብለዋቸዋል። ዲሞክራቱ ተፎካካሪያቸው ጆ ባይደን ደግሞ የችግሮችን ስረ መሰረት ፈልፍለው አውጥተው ያለማሰለስ በአስተማማኝነት ድምጽ ሆነው የኖሩ ሲሉ አሞግሰዋቸዋል። መወሰኛው ምክር ቤት ከፕሬዝደንታዊ ምርጫው በፊት በተተኪነት የሚቀርብ እጩ ዳኛ ሹመት እንዳያጸድቅ ባይደን አሳስበዋል። በኮቪድ-19 እና በኢንፍሉዌንዛ ባንዴ ታሞ መሰቃየት እንዳይመጣ ለመከላከል ህዝቡ የኢንፍሉዌንዛ ክትባቱን እንዲወስድ የጤና ጥበቃ ባለስልጣናት እያሳሰቡ ናቸው። ሁለቱም እጅግ ተላላፊና ተመሳሳይ የህመም ስሜት ያላቸው ህመሞች ናቸው። ለኮቪድ-19 መከላከያ የሚሆን ክትባት እስካሁን አልወጣም። የኢንፍሉዌንዛ ክትባት ግን ለበርካታ አስርት ሲሰራበት ቆይቷል። ጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ዛሬ ማለዳ ባወጣው አሃዝ መሰረት በዓለም ዙሪያ የኮሮና ቫይረስ ተያዦች ብዛት 30.5 ሚሊዮን የሞቱት ደግሞ ከ1 ሚሊዮን አልፏል። የሶማሊያ ፕሬዝዳንት መሐመድ አብዱላሂ መሐመድ ከሁለት ወራት በፊት በሀገሪቱ ፓርላማ ከስልጣን የተሰናበቱትን የቀደሙትን ጠቅላይ ሚኒስትር ሐሰን አሊ ሃይሬን የሚተኩ ሰው ሾሟል። ለፖለቲካው መድረክ አዲስ እንደሆኑ የሚነገርላቸው አዲሱ ተሿሚ መሐመድ ሁሴን ሮብሌ የተሾሙት ፕሬዝዳንቱና አምስቱ የክልላዊ አስተዳደር መሪዎች በተከለሰው የምርጫ አፈጻጸም ደንብ ዙሪያ ሞቃዲሾ ውስጥ ለበርካታ ቀናት ውይይት አካሂደው ስምምነት ላይ ከደረሱ በኋላ እንደሆነ ተገልጿል። አዲሱ ጠቅላይ ሚኒስትር ጠቅላላ ምርጫ ከመካሄዱ አስቀድሞ የሽግግር መንግስት እንዲመሰርቱ መመሪያ ተሰጥቷቸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መስከረም 9/2013 ዓ.ም ምሽት ፕሮግራም ነው። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራማችን ላይ ቢፈጠሩ አስቀድመን ይቅርታን ጠይቃለን። በፌስቡክ ላይቭ አትሪያ ማሃሪክ እንዲሁም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ለዛሬ ወደ ያዝነው የቀደመ ዘገባ እንለፍ። በቤንሻንጉል ጉሙዝ ክልል እስካሁን በኢትዮጵያ መንግስት በኩል ማንነታቸው በይፋ ተለይቶ ባልተገለጸ ታጣቂዎች በተከታታይ የተፈጸሙ ጥቃቶች እንዳሳሰቡት የገለጸው የኢትዮጵያ ሰብአዊ መብት ኮሚሽን ፈጣን ምርመራ እንዲደረግና ተጠያቂነትም እንዲረጋገጥ አሳስቧል። የሚፈጸመው ጥቃት መነሻው ህገ መንግስታዊና ኢኮኖሚያዊ ነው ያሉት ደግሞ የአሜሪካ ድምጽ ያነጋገራቸው ምሁራን ናቸው። ዘላቂ ሰላም ለማምጣት የፌደራል የጸጥታ ኃይሎች ድጋፍ ያስፈልጋል፣ ክልላዊው ህገ መንግስትም መቀየር አለበት በማለት ምሁራኑ ያጭርና የረጅም ጊዜ ሐሳብ አስቀምጠዋል። አስቴር ምስጋናው ዝርዝር ይዛለች።
በቤንሻንጉል ጉሙዝ ክልል ቡለንና ወንበራ ወረዳዎች ሰሞኑን በንጹሃን ዜጎች ላይ የተፈጸመው ጥቃት በአካባቢው ያለውን የጸጥታ ችግር ስፋት አመላክቷል። ይህንን ጥቃት አስመልክቶ መግለጫ ያወጣው የኢትዮጵያ ሰብአዊ መብት ኮሚሽንም ሁኔታው እንዳሳሰበው አመልክቷል። ጉዳዩ የሚመለከታቸው አካላት ገለልተኛ፣ ፈጣንና ውጤታማ ምርመራ እንዲያካሄዱና ተጠያቂነትን እንዲያረጋግጡም አሳስቧል። የኢትዮጵያ ሰብአዊ መብት ኮሚሽን ዶክተር ዳንኤል በቀለ የመግለጫው መነሻ ለአሜሪካ ድምጽ አብራርተዋል።
ጉዳዩ ተከሰተበት ቦታ ድረስ አጥኚ ቡድን ለማሰማራት አልቻለም። ጊዜው ማጭር ነበር። ነገር ግን አሶሳ ላይ ቅርንጫፍ ጽሕፈት ቤት አለን። ስለዚህ በቅርንጫፍ ጽሕፈት ቤት አማካኝነት በቅርብ ክትትል ማድረግ እንችላለን። በዋናው መስሪያ ቤትም ይሄን ጉዳይ የሚከታተሉ ሰራተኞች አሉንና የመረጃ ምንጮቻችን በቅርንጫፍ ጽሕፈት ቤቶቻችን አማካኝነት በኩል በአካባቢው ካሉ የተለያዩ በተለምዶ ለእንደዚህ አይነት ክትትል የምንጠቀምባቸው የመረጃ ምንጮች አሉ። በተጨማሪም ደግሞ የክልሉ መንግስት የተለያዩ ኃላፊዎችን ጭምር በማነጋገር ነበር።
እና የደረሳችሁበት ድምዳሜስ ምንድን ነበር?
ሰፊ ምርመራ አይደለም ያደረግነው። በደረሰው አደጋ አሳሳቢ መሆኑንና ሊወገዝ የሚገባ ተግባር ስለሆነ ይህንን ለመግለጽ እና በክልሉ መንግስት በኩልም ደግሞ ለጉዳዩ ተገቢው ትኩረት ተሰጥቶት የተሟላ ምርመራ ማጣራት ማድረግ እንደሚገባና ተጠያቂ የሆኑ ሰዎችን ደግሞ ለፍትህ ሊቀርቡ የሚገባ መሆኑን ለማሳሰብ ነው እንጂ ይህንን ጉዳይ በሚመለከት የተሟላ ምርመራ አድርገንበታል ማለት አይደለም። ነገር ግን እጅግ ከፍተኛ የሰብአዊ መብት ጥሰት ሆኖ ስላገኘ ነው ነገሩ ምን ያህል ያሳሰበን መሆኑን እና ሊወገዝ የሚገባው ተግባር መሆኑንም ለመግለጽ ነው።
በአካባቢው የታጠቁ ኃይሎች እንደሚንቀሳቀሱበት ይታወቃል። እነዚህ የታጠቁ ኃይሎች ባሉባቸው አካባቢዎች የመንግስት ሚና ምን መሆን አለበት ይላሉ?
የመንግስት ዋነኛ ኃላፊነቶች ውስጥ አንዱ ሰዎችን ዜጎችን ደህንነት መጠበቅና ማስጠበቅ ነው። ይህ ማለት ግን መንግስት በእያንዳንዱ መንደር፣ ቀበሌ፣ አካባቢ ሰራዊት ማሰማራት ይችላል ማለት አይደለም። ሪያሊስቲክ አይደለም ነው። የመንግስት የመከላከያ ወይም የጸጥታ አቅም ውስን እንደሆነም ይታወቃል። ኢትዮጵያ በጣም ሰፊ ሀገር ነች። ብዙ ህዝብ ነው ያለው። የቆዳ መጠኑም በጣም ሰፊ ነው እና እያንዳንዱን አካባቢ በወታደር ለመጠበቅ አይቻልም። በተለይ ግን እንዲህ የታጠቁ የተደራጁ ቡድኖች ህገወጥ በሆነ መንገድ የሚንቀሳቀሱበት አካባቢ የመጀመሪያው እርምጃ መሆን የሚገባው የዚህን አይነት ኃይሎችን በህጋዊ መንገድ መቆጣጠር እና ማስወገድ መቻል ነው። ይህ ማለት ህጋዊ በሆነ መንገድ ተቆጣጥሮ እነሱን ወደ ህግ ማቅረብ ማለት ነው። የአደጋ ምልክቶች በሚታዩበት ጊዜ ደግሞ ቶሎ ቀድሞ ምልክቶቹን በመጠቀም ሰዎች ላይ ንብረት ላይ ጉዳት ከመድረሱ በፊት የጸጥታ ኃይሎችን ማሰማራት እና መከላከል ነው። ነገር ግን ይህ እንደምናወራው ያህል ቀላል ላይሆን እንደሚችልም ግን መገንዘብ ያስፈልጋል። ምክንያቱም አንዳንድ ጊዜ የታጠቁ ኃይሎች የሚያደርጉት እንቅስቃሴ ድንገተኛ ጥቃት ስለሆነ ሳይታሰብ በህዝብ ላይ ጉዳት ሊያስከትል ይችላል። አሁን በደረሰው ሁኔታም ጸጥታ ኃይሎቹ በተቻለ መጠን ተረባርበው ጉዳቱን ለመቀነስ መቻላቸውን ተረስተናል። ይህ ደግሞ የሚመሰገንም የሚበረታታም ነው። ነገር ግን የታጠቁ ሰዎች የሚንቀሳቀሱበት ቦታ ጋር አስቀድሞ ምልክቶችን በማየት የመከላከል ስራ ሳይደርስ ጉዳቱ ሳይደርስ የመከላከል ስራን አቅም የበለጠ መገንባት ይጠይቃል።
በቤንሻንጉል ክልል የተፈጸመው ጥቃት ሰለባዎቹ በማንነት ላይ ያነጣጠረ ነው ሲሉ የአካባቢው ባለስልጣናት ግን ዘር፣ ቀለም፣ ጾታ ሳይመርጥ የተፈጸመ ነው ብለዋል። የክልሉ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለሰ በየነ የነሱን ግምገማ ያብራራሉ።
በአካባቢው ላይ አማራ ያዘው የሽንፈሳ የጉምዝ አለ። ሁሉም ብሔረሰብ ተቆርጧል። ሰዎቹ ሽፍታ ናቸው ሲጀመር ብሔርን ማዕከል ያደረጉ አይደለም ያደርጉት ግን
ከጥቃት ማምለጡን የገለጸ የቡለን ወረዳ ነዋሪ መሰረት ቸኮል ግን እኔ የተመለከትኩት ሁኔታ የተለየ ነው ባይ ነው።
ከሌሊቱ አሰዳት ላይ በየቤቱ የታፈነ እያወጡ ፍትኝ እያሰሩ እየተረከቱ እየደበደቡ አንድ ክላስ ላይ አገቱን፣ ትምህርት ቤት ክላስ ላይ ማለት ነው። አግተውን እንግዲህ ከዛ ያለውን ብር ከፈተሹና ከኪሳችን ያለውን ራቁታችን ነው ምንም ነገር ልብስ እንኳሳኒ እየገረፉ ቆንጆ ቆንጆዎችን ለብቻ እየጠለፉ እየወሰዱ የት እንዳደረሱ እስካሁን መረጃ የለንም። እየጠለፉ ወስደው ከክላስ ላይ ሰበሰቡን። ሰብስበውን ሲያበቃ ሁለት ሁለት እያወጡ መግደል ጀመሩ። እንደ አጋጣሚ ደግሞ የሚገርማችሁ ነገር ሴቶች አልታሰሩም ነበረ። ፍትኝ ሴቶች አንዴ እነሱ ፈቱኝ። ከፈቱኝ በኋላ እኔ በብዙ ጥረት በመስኮት ጃልዬ ለማምለት ሲሞክር ከተወበን ከዛ ወደቁኝ። ወድቄ ደግሞ ብድግ ስለሆንም ትንሽ ተኩሶ ሳቱኝ። ከዛ በኋላ ባለው ሁኔታ ውስጥ እንግዲህ በገደል ውስጥ ገብቼ ወደ ሁለት ቀን ጫካ ውስጥ አድሬ ራቁቴን ማለት ነው ጸጥታ እስከዚህ ከወረ ድረስ ቀን ሌሊት አድርጌ እንግዲህ በእግሬ ልጋባች እያለ ናቸን ላተርፍ እያለው።
አንተ ቤተሰብ አለ?
እኔ ከእህቴ ጋር ነበር የሄድኩኝ። እህቴን ያው ገና ክላስ እንኳ ሳያስገቡ ከውጭ ላይ ነው ሰልፎ እየሰራት እኔን ወደ ክላስ አስገቡ። እሷን ደግሞ ከውጭ አስገሯት።
የት እንዳለች ታውቃለህ አንተ?
የት እንዳለች
ምን ያህል ሰዎች ይሆናሉ እንደዚህ ለፍጥኛ ስራው ወደ ትምህርት ቤት ይዟቸው የሄዱት ሰዎች ቁጥር ይታወቃል?
እንግዲህ ከኛ ከታገጥን ማለት ወደ 45 ነው ምናጥለው ከዛው ውስጥ አራት ወንደ ገደለ ይሄ ማምለክ ምፈራረቁ ሙከራም ተከተልኝ እኔ ተረፍኩኝ። ከዛ በኋላ ግን ዛሬ እንግዲህ 11ኛ ቀን ነው ባለሰራት እንግዲህ ዛሬ ቢጠርፉ ከለካን በአምቡላንስን ተልኮ ነጡ ነበር። በአምቡላንስ የመጣ ሰው የለም እስካሁን ድረስ ማለት ነው።
በዛ አካባቢ ያሉ የመንግስት ባለስልጣናት ጥቃት የተፈጸመው ብሔርን መሰረት ያደረገ አይደለም ነው ያሉት። ይሄ ነገር እውነት ነው?
ውሸት ነው። ውሸት መሆኑ በጣም በሚገርም ሁኔታ ደግሞ መናገርን ፈልገው ቢኖር ከይሰውን ብቻ መሰረት ያደረገ ነው።
የአካባቢው የጸጥታ ኃይልስ እናንተና ከጥቃት ለመከላከል ያደረገው ጥረት የለም?
አካባቢው ማለት ተዋጊስ ማን ሆኖ ነው? ተዋጊው ራሱ የመንግስትም ሆነ እና ሙሉ በሙሉ ተዋጊው ራሱ ራሳቸው ገናኝተው ይሄንን ጥቃት የፈጸሙት
ሰዎች ታውቋቸዋላችሁ? አብሯችሁ የኖሩ ናቸው?
አብሮን የኖሩትም አሉ። ይሄ ነገር ምገርት በሌላ ቦታም ተወጣጥተው የመጡም አሉ። ሌሎችም አሉ።
እዚሁ ቡለን ወረዳ ውስጥ ተፈናቅሎ የሚገኘው ዘሪሁን ደግሞ ጓደኛው አምስት ቤተሰቦቹ ተገለውበት ከጥቃቱ አምልጦ ሲመጣ ለምን መረጃ ወጣህ በሚል እንደታሰረበትም ይናገራል።
ዘሪሁን ተረፈንም ዘና።
የት አካባቢ ነው ምት?
የፓርክ ቀበሌ። ከሌሊቱ 4 ሰዓት 5 ሰዓት እስከ 9 ሰዓት ድረስ ያው ኢትዮጵያ ላይ ያልተደረገው ክፍ ተሰርቶ ተናጣኖቹ ከአንድ ቤተሰብ እስከ 12 እስከ 8 እስከ 9 ተጨፍጭፎ አለቁ። እኛ ግን ያው በጫካ ሳምንት መሬት ተጉዘን ያው በሳምንቱ ገባን።
አሁን የት ነው ያለኸው?
ቡለን ላይ። ቡለን ወረዳ ላይ።
በምንድን ነው ጭፍጨፋው የተካሄደው?
የተጨፈጨፈው ያው ጋጃራም አለ መሳሪያም አለ ቀስትም አለ ካራም አለ። ህፃኖችን በካራ ትልቆችን ኃይለኞችን በመሳሪያ ህፃኖችን በካራና በገጀራ በቀስም።
ጥቃት አደራሾቹ እነማን ናቸው? በእነማን ላይ ነው ጥቃት ያደረሱት?
ህብረተሰብ ነው ያው ሌላ የመጣባት አይደለም። ህብረተሰብ ሆ ብሎ ህብረተሰብ ተደራጅተን
ታውቋቸዋላችሁ?
አዎ ምናውቀዎች ሀገር ያው አንድ ላይ ነው ያለ ህብረተሰብ ነው ችግር ያደረሱት። ጉዳት ያደረሱት እኛ ላይ አማራና አገው ላይ ያው ብሔር ላይ ነው በእኛ ላይ ነው ያደረሱት።
ቤተሰቦቻቸው የሞቱባቸው ለቅሰው ተቀምጠዋል?
ሞቷል ብለው ተተው በጥይት ተተኩሶ እዛ ላይ ሲመጣ ተንኳት በሳምንት ሲገባ ጨርቁን ሁላ ገዝቶ እዛ ላይ ነው ምግቡን የሚጠቀመው። ህክምና መስሉን አይወሰደ የውሸትን መረጃ ለምንድን ነው ያልሆነን ድርጊት የምትሰሩ መረጃ የምትሰጡ ተብሎ በዛ ምክንያት ነው ታይ የሚባለው የታሰረው።
ምንድን ነው የውሸት መረጃ የተባለው?
አልሞትም ነው እነሱ አልሞትም ሰው አልሞትም ነው የሚባለው። ለምን ይሄን ታስተላልፋላችሁ?
እሱ ምንድን ነው የሞተበት?
አምስት ቤተሰብ ነው።
እና ይሄን ለምን ተናገርክ ተብሎ ነው የታሰረው?
አዎ ለምን ተናገርክ?
አሁንም እስር ቤት ነው ያለው?
አዎ እስር ቤት ነው ያለው።
አንተ ከቤተሰቦች የሞተብህ አለ?
እኔ ቤተሰቦች ንብረቴ ቀረ እንጂ ቤተሰቦችን ሙሉ በሙሉ አውጥቻለሁ። ንብረቴ ግን ያው ልጆችን ማስተምረው 12 ልጅ አለ ያን ማስተምረው ያው ንብረቴ እንዳለ ቀረ።
አሁን ያላችሁበት ሁኔታ የት ነው ያላችሁት? ምንድን ነው እየተደረገላችሁ ያለው?
ያው መጠለያ ተሰጥቶ 15 ኪሎ ሜትር ተሰጠን እዛ ቁጭ ብለን ያለ።
ምን ምግብ እየበላችሁ ነው?
ኧረ ምን ምግብ ስንዴ ደረቅ ስንዴ በምን አጥፍ።
አሁን አካባቢው ሰላም ነው?
ይሄ ያለንበት አካባቢ ሰላም ነው።
ተፈናቅላችሁ የመጣችሁበት ሳ?
እኛ ቡለን ወረዳ ውስጥ ነው ያለን። አካባቢው ታችሁ ግን ሰላም አልሆነም። ይሄ ግን ሰላም ነው።
መከላከያ ከገባ በኋላም ሰላም አልወረደም?
ሰላም ቢወርድና ያው ንብረታችን እና እቃችን እንሸክፍ ነበረ። እቃችን ሰላም ወርዷል፣ እቃችን እንሸክፏል ተባልን።
በቤንሻንጉል ጉምዝ ክልል ከለውጡ በፊትም ሆነ ከለውጡ በኋላ አንዴ ማንነታቸው በታወቁና ባልታወቁ ኃይሎች የንጹሃን ዜጎች ህይወት ጠፍቷል። ለመሆኑ የዚህ ጥቃት ምክንያት ምንድን ነው? ፈጻሚዎቹስ እነማን ናቸው? ትርፉስ ምንድን ነው? በማለት አካባቢውን የሚያውቁ የፖለቲካ ሳይንስና የህግ ምሁራንን አስተያየት ጠይቄያለሁ። ረዳት ፕሮፌሰር ዳምጠው ተሰማ የደብረ ብርሃን ዩኒቨርሲቲ መምህር ናቸው። ከአምስት ዓመት በፊት በአሶሳ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር በመሆን አገልግለዋል። በመተከልና ከማሽ አካባቢዎች ዲሞክራሲና ምርጫ በሚል ርዕስ ጥናት እንዳደረጉ ይናገራሉ። በቤንሻንጉል ጉምዝ ክልል ለሚነሱ ጥቃቶች ዋናው ችግር መንግስታዊ መዋቅሩና የኢኮኖሚ ጣልቃ ገብነት መሆኑን ያብራራሉ።
ዋነኛው መዋቅራዊ የሆነ ነገር ነው። መዋቅራዊ ስንል ህገ መንግስት ማየት ነው። የክልሉ ህገ መንግስት ሙያዊ የተለቀ ምርምር የማያስፈልገው በክልሉ 5 ነባር ብሔረሰቦች አሉ። እነዚህ ደግሞ የክልሉ ባለቤቶች ናቸው ይላል። ግን 1983 ወዲህ በህገ መንግስት እውቅና ከመስጠት ባለፈ ባለቤት ናቸው የሚል ችሮታ ስለሰጠ ለተወሰኑት ለተወሰኑት ደግሞ ስላልተፈቀደ ይህን እንቅስቃሴ ሲያደርጉ በቀላሉ ሊገታቸው የሚችል ወገንተኝነት ያለው አካል መንግስት መዋቅር ውስጥ የለም። ማህበራዊ ችግሩ ስለሚወልደው ይሄን
በተለይ መንግስታዊ መዋቅሩ ላይ ባለው ችግር አንዳንድ የጸጥታ ኃይሎችና አመራሮች ተሳታፊ መሆናቸው ችግሩን እንዳወሳሰበው ይናገራሉ።
አጠቃላይ የጸጥታ መዋቅር ነባር በሚባሉት ብሔረሰቦች የተያዘ ነው። መጠቀላይ በሽናሸና በጉሙዝ ስለዚህ ከዚህም ከመዋቅሩ የሆነ ለመሆኑ ከማቅተሽ እንኳን ይሄን ወክሉ ማለታችን
ረዳት ፕሮፌሰር ዳምጠው ተሰማ ጊዜያዊና ዘላቂ መፍትሄዎች ያሏቸውንም አስቀምጠዋል።
ከባህልም አንጻር ከፖለቲካም አንጻር አብዮት ያስፈልጋል። ህብን የስራ ባህልን በተመለከተ ሁሉ ያ ያስፈልጋል። መጀመሪያ ቅረታ ላይ ስተክል ሊታስግዱ ያለበት ሰካዩ በመሆኑ ገንዘብ የሚረጭና ስንክም የሚያቀብል ስላለ በፌዴራሉ መንግስት ቁጥጥር ስር መግባት አለበት። ሁለተኛ ዲዛርም መደረግ አለበት፣ ትጥቅ መፍታት አለበት። ፖሊስ ጭምር ማለት ነው። ፖሊስ ጭምር ትጥቅ መፍታት አለበት። የፌዴራሉ መንግስት በኮማንድ ፖስት ሲያስተዳድር እስከዚህ የጠበቀ እንቅስቃሴ ያስፈልጋል። ግልገል በለሱ፣ ወንበራ፣ ድባቢ አካባቢዎችን የጸጥታ መዋቅሩ ጭምር ማለት ነው። እነሱም እንደገና መታወዝ ያስፈልጋል። ማሰልጠን እንደገና ያስፈልጋል። የታደሩ ስልጠና ሁሉ ማለት ነው። እኔ የምታውቀው ከሆነ አለጣሽ ፓርክና የአውጀሚስ ፓርክ የሚገናኙበት አካባቢ ከፍተኛ ጫካ ነው። ለሽፍቶችና ከውጭ ለሚመጡ ከሱዳን ለሚመጣ ማንኛውም አካል መንገድ ከፋች ነው። ስለዚህ ያን አካባቢ በዚህ ቀውስ ውስጥ ከከተት ነው ከወይም ችግሩ ካልተፈታ ወደፊት የምናደርገው የኢኮኖሚ እንቅስቃሴ ወይም ኢትዮጵያ ሁሉም ማህበረሰብ አዋጥቶ ሰራው የሚባለው ህዳሴ ግድብ ትንሽ አደጋ ውስጥ ሊገባ የሚችልበት እድል አለ የሚል ያለ የትንታኔ
እዛው አካባቢ ተወልደው እንዳደጉ የገለጹልኝና ስማቸው እንዲጠቀስ ያልፈልጉ የአሰሳ ዩኒቨርሲቲ የህግ መምህር በሰጡት አስተያየት ደግሞ ችግሮች መከሰት የጀመሩት ከ1983 ዓ.ም ጀምሮ እንደሆነ ጠቅሰዋል። በህዝቡ መካከል በዘር መከፋፈል እንዲኖር ተደርጓል ያሉት መሆሩ በዚህም የእርስ በርስ አለመተማመን እንደነገሰ ይናገራሉ። ይህም ሆኖ ችግሩ ከለውጡ በኋላ መቀጠሉን ያስረዳሉ።
መከሰት የጀመረው ከ1983 ጀምሮ ባለፈው ስርዓት ውስጥ ሲነዛ የነበረ የጥላቻ ፖለቲካ አለና ይህንም ቡድን ተጨቋኝ ነው፣ ይህም ቡድን ተጨቋኝ ነው፣ እዚህ ክልል ወይም የዚህ ቦታ ባለቤት ይሄ ነው፣ እዚህ አካባቢ ወይም ክልል ደግሞ ባለቤት ያልሆኑት እነከሌ ናቸው ምናምን ተብሎና ያ ልዩነት አለ። ከለውጡ ጋር ተያይዞ ያኛው ህገ መንግስቱ ይቀየራል ወይም ደግሞ ነገ ከነገ ወዲያ ህገ መንግስቱ ተሻሻል ይችላል የሚል ስጋት አላቸው እና ከዛ አንጻር የሚመለጭ ነው። ቻሊ አንድ የዞን ባለስልጣን ገጠር ላይ ሄዶ የሆኑ ሰዎችን ፍየል አርዶ ምናምን አነሳስቶ ይህን መሳሪያ ልነሱ እንዲደርሳቸው አድርጎ እኮ ይመጣሉ። ቀጥ እየሰሩ ሲያከፋፍሉ እጅ ከፍንጅ የተያዙ ባለስልጣናት ሁሉ ለምሳሌ በባለፈው ቁጥርበት ተይዞ ውስጥ እያሉ ወጡ እና እነሱ ሰዎች ናቸው እነዚ የሚያደርጉት። እንዳልኩሽ ገጠር ያሉትን ሰዎች አሁን ለምሳሌ ሊገዟችሁ ነው ድርጅት ነው የሚመጣው፣ ደርግ ነው የሚመጣው፣ የነፍተኛ ስርዓት ነው የሚመጣው፣ ከዛ ሁለት ሺ ተለት ትለውጣላችሁ እያሉ ነው ሂዶ ገጠር ላይ ለነሱ ሰበካ የሚያደርጉላቸው እና እነዚህ ሰዎች ታዲያ ምንድነው መፍትሄ ብሎ ነው እነሱ የሚጠይቋቸው። መፍትሄው ምንድነው ስል እንደዚህማ በቃ አካባቢ ያላችሁ አጭሉ አባሩ ምናምን ነው የሚሏቸው። ይሄን ያልኩሽ ለምን ታውቂያለሽ? እነሱ ያፈቁ ደግሞ ይነግሩሻል። እንደዚህ 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 ተባለ እውነት ነው ወይ እንደዚህ እንደዚህ ነከሌ ነከሌ የሚባሉ ባለስልጣኖች ዛሬ መጥተው ወይም በዚህ ሰዓት መጥተው እንደዚህ እንደዚህ አሉ ብሎ እነሱ ራሱ ይነገራሉ። እና ብዙዎቹ ወይ ብሎ አመራር የነበሩ ወይም ደግሞ አሁን ላይ አመራር ላይ እያሉ ምናምን ናቸው እንደዚህ እየሄዱ ብጥብጡ እንዲነሳ የሚያደርጉት። አሁን ላይ ግን ያለው ነገር ሰማው የሚለየው ምንድን ነው? የተወሰነ የታጠቀ ግሩፕ አለ፣ አኮረተ የተባለ ቡድን ጫካ ይገባለ። ስለዚህ መሳሪያ አላቸው እነሱ፣ ሰማው ኦርጋናይዝድ የሆነ ነው። በዛ ላይ የመረጡት አሁን የሚባሉ አካባቢ ሰው ብዙ የማይደርስበት አካባቢ ነው፣ የሆነ ተራራማ ነገር ነው። በቀላሉ ገብቶ ለማጥቃትም የሚያስቸግር ቦታ ላይ ገብተዋል። ስለዚህ እንደፈለጉ ይንቀሳቀሳሉ፣ ቦታውን ያውቁታል ምናምን በዛ መልክ ነው የሚያደርጉት። እና የብሔር ግጭት ለማለት ብዙም የሚያክል የብሔር ግጭት ነው የሚያስብላለም። ነገር ግን በዛ ፖለቲካ አቢዩዝ የተደረጉ ሰዎች ወይም ደግሞ የተወሰኑ ግሩፖች ለምሳሌ የተመረጡ በጥቁ ምናልባት 20 ሰው በቂ ሊሆን ይችላል። እነሱ ሰዎች ናቸው እንደዚህ የሚያደርጉት።
መፍትሄ ያሉትንም ሀሳብ አቅርበዋል።
99 የህዝብና ቤት ቁጥር 22% ምናምን ፐርሰንት የበርታ ብሔረሰብ ነው ክልሉ ላይ የሚኖረው። ከዛ ኔክስት 21 ምናምን ፐርሰንት አማራ ነው። በ6% ምናምን አካባቢ ያገዋለ እንደዛ ሲልና ከዛ መካከል ደግሞ 90% የሚሆኑ አገውና አማራ የሚኖሩ መተከል ላይ ነው። ስለዚህ መተከል ወደ 80% የሚኖሩ የአማራውና የአገው ብሔረሰብ ነው። የአገውና የአማራ ብሔረሰብ ግን የሚገርምሽ አንድም ተወካይ የለውም። ሶስት ፖለቲካ ሊም ሪፕሬዘንት አይደረግም ምክር ቤት ላይ እነሱ ተወካይ የላቸውም። ስለዚህ እነዚህ ሰዎች እጣ ፈንታቸው ሁሉ የሚወሰነው የተወሰኑ በተመረጡ ብሔረሰቦች ብቻ ነው። ስለዚህ ዞሮ ዞሮ አሁንም ቢሆን ምናልባት ለጊዜው ማረጋጋት ይቻል ይሆናል እንጂ ነገ ከነገ ወዲያ ምናልባትም የህዝብም ፖለቲካ በፖለቲካው እስካልተወከለ ድረስ መፍትሄ ይመጣል ብዬ ያለ ህገ መንግስቱ መቀየር ከተቻለ እነዚህም ብሔረሰቦችም ደግሞ ሌሎችን ህዝቦች ፖለቲካው የራሳቸውን ተወካይ ማግኘት ካልቻሉስ አሁንም ቢሆን ጊዜው ምናልባት ጊዜው መጥቶ ነው እንጂ ዘላቂ መፍትሄ ይኖራል ብዬ አላስብም።
የመከላከያ ሚኒስትር ትናንት ለሀገር ውስጥና የመገናኛ ብዙሀን በሰጠው መግለጫ በጸጥታ ችግር ምክንያት ከቤንሻንጉል ጉሙዝ ክልል የተፈናቀሉ ከ25,000 በላይ የሚሆኑ ዜጎችን ወደ መኖሪያ ቀያቸው መመለሱን አስታውቋል። ይህ በእንዲህ እንዳለ የኢፌዴሪ ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሀሰን፣ የኢፌዴሪ መከላከያ ሰራዊት ኢታማዦር ሹም ጄኔራል አደም መሐመድ፣ የሰላም ሚኒስትር መፈሪያት ካሚልና ሌሎች ከፍተኛ የመንግስት የስራ ኃላፊዎች ጥቃት የደረሰባቸውን ቤተሰቦች ቡለን ወረዳ ዶቤ ቀበሌ በመገኘት አጽናንተዋል። ከፍተኛ የስራ ኃላፊዎቹ አካባቢው የልማት ቀጠና መሆኑ ሲገባው የችግር ምንጭ መሆን የለበትም ብለዋል። መንግስት አስፈላጊውን ዘላቂ መፍትሄ ሐሳብ ለማስቀመጥ ቁርጠኛ መሆኑንም ለተጎጂዎቹ ማስተዋወቃቸውን የአማራ ክልል ብዙሃን መገናኛ ድርጅት ዘግቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በተለያዩ የኦሮሚያ ክልል ማረሚያ ቤቶች የታሰሩ 25 ግለሰቦች ከሰሞኑ ለጠቅላይ ሚኒስትር ጽህፈት ቤት እንዲሁም ለተለያዩ ሀገር አቀፍና ዓለም አቀፍ የመብት ተሟጋች ድርጅቶች አቤቱታ አቅርበዋል። ግለሰቦቹ በጋራ በጻፉት ደብዳቤ ከተያዙ ከአምስት እስከ 8 ወራት እንዳለፋቸው ገልጸው ሆኖም ፍርድ ቤት በሰጠው የጊዜ ገደብ ውስጥ ክስ ሳይመሰረትባቸው ከህግ ውጪ በእስር እንዲቆዩ መደረጋቸውን ይናገራሉ። የአካል ነጻነት መብታቸው መገፈፉንም ተቆመዋል። ከዚህ በተጨማሪም በቤተሰቦቻቸው እንዳይጎበኙ ገደብ እንደተጣለባቸው፣ ድብደባም እንደተፈጸመባቸው ተናግረዋል። የኦሮሚያ ክልል ጠቅላይ አቃቤ ህግ መስሪያ ቤት በበኩሉ በሀገሪቱና በክልሉ የነበረው የጸጥታ ሁኔታ ጉዳዮችን በፍጥነት ለማጣራት መሰናክል እንደሆነበት ጠቅሶ በአሁኑ ጊዜ ግን መዝገቦች በፍጥነት ወደ ፍርድ ቤት እየቀረቡ ነው፣ ማስረጃ ያልተገኘባቸው ሰዎችም እየተፈቱ ናቸው ብሏል። ሀብታሙ ስዩም ዝርዝር ጉዳዩን ይዟል።
አቶ ተስፋ በሊሳ የዛሬ 7 ወር ገደማ በፖሊስ ቁጥጥር ስር ውለው ወደ ገላን ፖሊስ ጣቢያ ከመወሰዳቸው በፊት በኦሮሚያ ክልል ፕሬዚደንት ጽህፈት ቤት ውስጥ የመረጃ ቴክኖሎጂ ቴክኒሽያን ሆነው ይሰሩ ነበር። እንደ ወንድማቸው ቃል የተጠረጠሩት የመንግስት ሚስጥር አሳልፎ በመስጠት ወንጀል መሆኑን መስማታቸውን ወደ አካባቢው ፍርድ ቤት ቀርበው በ40,000 ብር ዋስትና እንዲለቀቁ መጀመሪያ ላይ መወሰኑን ታላቅ ወንድማቸው አቶ ማቲያስ በሊሳ ይናገራሉ።
ገላን ምርመራ ሲያደርጉ ቆይቶ ከወር በኋላ በዋስትና እንዲለቀቅ ፍርድ ቤቱ ወሰነ። ፖሊስ ኮሚሽን መፈረም ነበረበትና ፖሊስ ኮሚሽን ስንሄድ ፖሊስ ኮሚሽን ከኛ በኋላ ወጥቶ እንደገና ከዛ ወስዶ ሰወሩት።
ለቀጣዮቹ 3 ወራት አቶ ማቲያስ ወንድማቸው የታሰሩበትን ለማወቅ አልቻሉም። ይመለከታቸዋል የተባሉ የመንግስት ተቋማትን ደጋግመው ቢጠይቁም አልሰመረላቸውም።
መጠየቅ ብቻ አይደለም፣ በጣም ኢንሂውማን የሆነ ነገር የሚያሳዝነው ልጁ በካርዲያክ ኬዝ በልብ ህመም ኬዝ ህንድ ሀገር ወስዶ የስድስት ወር ልጅ ማለት ህፃን ልጅ ያንን ኦፕሬሽን አሰርቶ እንደተመለሰ ነው። ለአንድ ሳምንት እንኳ የታዘዘውን መድኃኒት ተከታትሎ ልጁ ለልጁ መድኃኒት ሳይሰጥ ነበረ ትፈለጋለህ ተብሎ የታሰረውና እኛ በዚሁ ልጅ ምክንያት መድኃኒት መስጠት እኛ አልቻልንም፣ ፕሪስክሪፕሽኑን አላወቅንም። ይህ ኬዝ ሄልዝ ኬዝ ሳማሪውን ዶክተሮች ያስረዱት አባቱን ነው ከእናቱ ጋር ቢሄድም እና እባካችሁ መድኃኒቱ ተበላሸ፣ በእጃችን ላይ ኤክስፓየር አደረገ። ልጁ ደግሞ የተለየ ድምፅ ማሰማት ጀመረ ልቡ ላይ እና የመድኃኒቱን አሰጣጥ እንኳ ለእናትዬው እንዲያስረዳ ብለን ብዙ ተማጸንን ፖሊስ ኮሚሽን።
አጥጋቢ መልስ ያጡት ያስያዙት 40,000 ብርም ያልተመለሰላቸው አቶ ማቲያስ የወንድማቸውን መገኛ ያወቁት በግል ጥረት ለወራት ካፈሰሱት ልፋት በኋላ እንደሆነ ይናገራሉ። ስሉልታ ወረዳ ፍርድ ቤት እንደቀረቡ የተከፈተባቸው ክስም ከግድያ ሙከራ ጋር የተያያዘ መሆኑን ከመዝገብ ቤት እንደተረዱ ይናገራሉ። አቶ ተስፋ በሊሳና 25 ከቡራዩ፣ ገላን፣ ሰበታ፣ ነቀምት፣ አምቦና ሌሎች የኦሮሚያ አካባቢዎች የተያዙ ግለሰቦች ከሰሞኑ የጋራ አቤቱታ ጽፈዋል። የጠቅላይ ሚኒስትር ቢሮን ጨምሮ ለዓለም አቀፍ ተቋማትና የሰብአዊ መብት ተሟጋች ድርጅቶች የተጻፈው ደብዳቤ ታሳሪዎቹ ደረሰብን ያሉትን የሰብአዊ መብት ጥሰት በዝርዝር ይዟል። ከአቤቱታው መካከል አንዱ ያለ ሕግ አግባብ በእስር እንድንቆይ ተደርገናል የሚል ነው። አቶ ታሪኩ ቡልቲ ከአቤቱታ አቅራቢዎች መካከል 13ቱን በፍርድ አደባባይ የወከሉ ጠበቃ ናቸው። በነ ሞቲ ጢሶ መዝገብ የተከሰሱ ደንበኞቼ በሀገሪቱ ሕገ መንግሥት የተደነገገው የአካል ነጻነት መብታቸው ይከበር የሚለው አቤቱታቸውን ያሰሙት ከወራት ምልልስ በኋላ የምርመራ መዝገባቸው ከተዘጋ ብዙም ሳይቆይ እንደሆነ ይናገራሉ።
9/10/2012 ላይ መዝገባቸው ተዘግቷል። ቀነ ቀጠሮ አልቆ ማለት ነው። ቀነ ቀጠሮ ከዘጋ በኋላ ፍርድ ቤቱ ትዕዛዝ ሰጥቶ ነበር። እዛው ላይ ምንድነው የሚለው ትዕዛዙ? ክስ ለመክፈት ስልጣን ያለው አካል ህግ ባስቀመጠው የጊዜ ገደብ ውስጥ ክስ እንዲከፍት መርማሪ ፖሊስን በሚመለከተው ስልጣን ላለው አካል መዝገቡን በፍጥነት እንዲልክ በሚል ነው ያንን መዝገቡ የተላከው ማለት ነው። ከዛ በኋላ ቀረበባቸውም ክስ የለም እነኚህ ሰዎች 13ቱ ማለት ነው። ክስ ሳይቀርብባቸው መዝገባቸውን እልባት ሳያገኝ ይቆያሉ ማለት ነው።
ፍርድ ቤቱ ይህንን ውሳኔ ያስተላልፍ እንጂ በተሰጠው ጊዜ ገደብ ውስጥ ክስ አልተመሰረተም። ታሳሪዎቹም ከእስር አልተፈቱም። በኢትዮጵያ ፌዴራላዊ ዲሞክራቲክ ሪፐብሊክ ህገ መንግስት አንቀጽ 17 ንዑስ አንቀጽ 2 ላይ አንድ ሰው በእስር ሊቆይ የሚገባው ወይ ክስ ከተከፈተበት አሊያም ጥፋተኛ መሆኑ በፍርድ ቤት ከተወሰነበት ብቻ እንደሆነ ይናገራል። ይህ ባልሆነበት ሁኔታ ደንበኞቼ እስር ቤት ሊከርሙ አይገባም ሲሉ ጠበቃ ታሪኩ ያቀረቡትን አቤቱታ በመጀመሪያ የሰማው የሰበታ ወረዳ ፍርድ ቤት ውድቅ አድርጎባቸዋል። አቤት ያሉት በኦሮሚያ ልዩ ዞን የአዲስ አበባ ዙሪያ ከፍተኛ ፍርድ ቤት ግን ጉዳዩን ሰምቶ የኦሮሚያ ፖሊስ ኮሚሽንና የኦሮሚያ ጠቅላይ አቃቤ ሕግ ተወካዮች ቀርበው መልስ እንዲሰጡ አዘዘ።
እንግዲህ መልስ ሲሰጡ በመጀመሪያ ደረጃ ኦሮሚያ ፖሊስ ኮሚሽን ጉዳያቸው በነሞቲ ቴክሶስም ያሉ ተጠርጣሪዎች ከአንድ እስከ 13 በሱሉልታ ከተማ ወረዳ ፍርድ ቤት ቀነ ቀጠሮ ተጠይቆባቸው ጉዳያቸው ሲጣራ እንደነበረ እናም ከቀነ ቀጠሮው በፊት በ9/10/2012 መዝገቡ ከመዘጋቱ በፊት ምርመራውን በ28/9/2012 የጨረሱ መሆኑ ምርመራውን ከጨረሱም በኋላ ጉዳዩ ለሚመለከተው አካል እንደሚያቀርቡ ስለዚህ ጉዳዩ ቀነ ቀጠሮ ሲጠይቁ የነበረው እንዲዘጋላቸው ፍርድ ቤቱን የጠየቁ መሆኑ እና መዝገቡንም ደግሞ ለሚመለከተው አካል ኦሮሚያ ጠቅላይ አቃቤ ሕግ የላክን መሆኑን ብለው ነው መልስ የሰጡት ማለት ነው። እና ኦሮሚያ ጠቅላይ አቃቤ ሕግም በበኩሉ እውነት ነው እነኚህ ተጠርጣሪዎች በእስር ላይ ነው የሚገኙት፣ ከእነኚህ ተጠርጣሪዎች በሁለተኛ ደረጃ ላይ ያለ ዳዊት ተፈራ ነው፣ እንግዳ ቁሲ የሚባል አራተኛ ላይ፣ ተስፋ በሊሳ ሰባተኛ ላይ፣ ዋቆ ዱቦ ስምንተኛ ላይ፣ ታምራት ኢፋ 12ኛ ላይ፣ ለገሰ አቤቱ 13ኛ ላይ ያሉት በወንጀለኛ መቅጫ ስነ ስርዓት ህግ አንቀጽ 42 መሰረት ጉዳዩ አያስከስስም ብለን ዘግተነዋል። ስለዚህ በ42 መሰረት የተዘጋውን ወስደው ለሚመለከተው ለፍርድ ቤት የሚሆን አመልክተው ከእስር መለቀቅ ይችላሉ የሚል ነገር ነው ያነሱት። የተቀሩት ግን ደሳለኝ ከሾ የሚባል ነው አሳንኛ ላይ ያለው፣ እሱ ተጨማሪ ምርመራ ስለሚያስፈልገው ለፖሊስ ኮሚሽን ተጨማሪ ምርመራ እንዲደረግ ልከናል ነው ያሉት። ከዚህ ውጪ ስድስተኛ ላይ ያለው ተጠርጣሪ ደገፉ ወንድሙ የሚባል እኛ አናውቀውም፣ መዝገቡም እኛ ጋር አልደረሰም የሚል መልስ ነበር የሰጡት። ሌሎቹ የተቀሩት ግን ክስ እንዲመሰረትባቸው ለሚመለከተው አካል አቅርበናል፣ ጉዳዩ በዚህ አይነት ሁኔታ ነው ያለው።
ወንድማቸው አቶ ተስፋ በሊሳ እንደሚለቀቁ ከተነገረላቸው ታሳሪዎች መካከል አንዱ መሆናቸውን መስማታቸው አንጻራዊ እፎይታ የሰጣቸው የሚመስሉት አቶ ማቲያስ በሊሳ ወንድማቸው ተፈተው ከዛሬ ነገ እንገናኛለን የሚለው ተስፋቸው ቢንርም አሁንም ግን ሌላ ደንቃራ ገጥሟቸዋል።
ይሄን አያስከስም ብለን የዘጋ ነው ከሁለት ወር በፊት ነው ብሎ ሪፖርት አረጀ እና ፍርድ ቤቱ ምን ጠየቀ? የማያስከስሳቸው ከሆነና ውድቅ አድርጋችሁ ከሆነ ለምን ለማረሚያ ቤት ጽፋችሁ ሰዎቹ እንዲለቀቁ አላዘዛችሁም ይላል። ባለቤት ማን ነው? ቤተሰብ ይከታተላል ብለን ነው ብለው እዛው ዘጉ። እሺ አሁን የዘጋችሁበትን ግልባጭ ትሰጣችኋላችሁ ሲል እሺ ብሎ ወጡ። ሄደን ግልባጭ ስንጠይቅ አሁን ደግሞ ግልባጭ አንዴ እሱ ጋር ነው አንዴ መዝገቡኛ ጋር የለም ምናምን እያሉ እንግዲህ ዛሬ ሶስተኛ ቀናችን ነው ሲያመላልሱ። መጨረሻ ላይ ምንድን ነው እየተባለ ያለው? አሁንም አቃቤ ሕግ ውድቅ ቢያደርግም ሰዎችን ያሳሰረ አካል ጠይቀን ነው የሚል ደግሞ የማይገባ ነገር እየሰማን ያለን።
ፊርማ ባረፈበት ደብዳቤ አቤቱታቸውን ለመንግስታዊና መንግስታዊ ላልሆኑ ተቋማት ያደረሱት 25ቱ እስረኞች ተጨማሪ በደሎችንም አንስተዋል። ድብደባ ይደርስብናል ከሚሉት ወዲያ ከቤተሰቦቻችን ጋር ለመገናኘት አልቻልንም ብለዋል። መንግስታዊ ባልሆነ ተቋም ውስጥ ይሰሩ የነበሩ ባለቤታቸው ዋቀው ድቦ መታሰራቸውን ተከትሎ በእንግልት መሰንበታቸውን የሚናገሩት ወይዘሮ ጥሩ ሰው ጥላሁን ባለቤታቸውን ለማየት እንደተቸገሩ ይናገራሉ።
ሚያዝያ 17 ላይ ተፈጸመ። እኛ በተለይ ቤተሰብ 5 ልጆች የቤት ይዤ በቤት ክራይ ላይ ያለነው ደሞዝ እኔ ደሞዝ የለኝም እሱ ነው የሚያኖረን ቤተሰብ ያስተዳድረው ያለምንም እኛ በጣም እስከ ችግር ላይ ነው ያለ ነው። በአሁኑ ሰዓት ችግር ላይ ነው ያለ ነው። እሱ ደግሞ ያው እስር ቤት ነው። እስር ቤት ደግሞ ያው ብዙ ነገር አለ። ምግብ አይመችም፣ ብዙ ነገር አለ እስር ቤት። ኮሮና በኮሮና ምክንያት ተብሎ ቤተሰብ አይጠይቅም። ልጆች በጣም ያስቸግሩኛል፣ አባቴን ይሉኛል። እኛ ደግሞ ማየት አንችልም፣ በኮሮና ምክንያት ከየትም መግባት አይቻልም ተባለን ተከልክለን አናየውም እሱንም እስካሁን።
መሰል የመብት ረገጣ አቤቱታዎችን በማንሳት የኦሮሚያ ክልል ጠቅላይ አቃቤ ሕግ የሆኑትን አቶ ሁሴን ኡስማንን ጠይቀናቸዋል። ከኦሮመኛ ክፍል ባልደረባዬ ጃለኔ ገመዳ ጋር ቆይታ ያደረጉት አቶ ሁሴን የአንዳንድ ታሳሪዎች መዝገብ ምርመራ የተጓተተበትን ምክንያት እንዲያስረዳሉ።
ጉዳያቸው ከአሁን በፊት በቀጠሮ ተይዞ መዝገባቸው ሲመረመር ነበር። ነገር ግን ፖሊስ ጉዳዩን አጣርቶ ጨርሶ ሲያቀርብልን ካየነው በኋላ የበለጠ እንዲያጣሩ ወደ ፖሊስ የተላኩ መዝገቦች አሉ። ሌሎች ከነርሱ ውስጥ መዝገባቸው ለፍርድ ቤት ቀርበው እየታየ ያሉም አሉ። ሊቀርቡም ያሉ ስላሉ ጉዳያቸው በህግ አግባብ እየታየ ነው። ቁጥራቸው 28 ወይም 7 ይሁን ሁሉም የየራሳቸው መዝገብ አላቸው። አንዱ መዝገብ 10 ሰው፣ ሌላው 4 ወይም 5 ያለው አለ። ጉዳያቸው ግን የተለያየ ነው። ከዚህ በፊት የዘገየበት ምክንያት ጉዳዩ ሰፊና ምርመራውን በስፋት መካሄድ ስላለበት ነው። አሁን ግን ፍርድ ቤት እየቀረበ ነው። ይህ ይጣራ ተብሎ ወደ ፖሊስ የተመለሰውን አይጨምርም።
ያንዳንድ አቤቱታ አቅራቢዎች መዝገብ በ15 ቀናት ውስጥ ተጠናቀው ለፍርድ ቤት መቅረብ ሲገባው እስከ 3 ወራት ድረስ ለምን እንደዘገየ የተጠየቁት አቶ ሁሴን ይህንን ብለዋል።
ሰው እንኳንስ 15 ቀን በ5 ቀን ቢቀርብለት ይፈልጋል። በምን ጉዳይ ተጠረጠሩ? በምን ማስረጃ መታየት አለበት? እንዴት መታየት ይኖርበታል? የሚሉት ናቸው ጉዳዩን ማራዘም ወይም ማሳጠር የሚችሉት። ጉዳዩን አጣርቶ ማቅረብ ደግሞ የመርማሪው የአቃቢ ሕጉና የፖሊስ ድርሻ ነው። ዛሬ ብለን ዛሬ መጨረስ አይቻልም። የአገራችን የጸጥታ ሁኔታ የምታውቂው ነው። በዚያ ላይ መዝገባቸው ማጣራት አለበት የተባሉ አሉ። ተከሳሾች በተጣራ ነገር ብቻ መከሰስ አለባቸው። በአሁኑ ጊዜ መዝገቦች ለፍርድ ቤት ቀርበው እየታዩ ነው። ማስረጃ የሌላቸውም መፍትሄ እያገኙ ነው። ለምሳሌ ማስረጃ ስለሌለ የተፈቱ 5 ወይም 6 ሰዎች አሉ። ይህ ቀላል አይባልም። ስለዚህ የህግ አግባብ ተከትሎ እየተካሄደ ነው። መዝገባቸው ፍርድ ቤት የደረሰ ሲሆን የሚቀረው ነገር ተጠርጣሪዎችን ወደ ችሎት ማቅረብ ብቻ ነበር። ማስረጃ የሌለባቸውን አጣርተን ክስ ስንመሰረትባቸው መልቀቅ እንችላለን። ማስረጃ የተገኘበት ክስ ይመሰረትበታል። ተጠርጣሪ ሁሉ ይከሰሳል ማለት አይደለም። ለሁሉም ከፊታችን ባሉ ሳምንታት ፍርድ ቤት ይቀርባሉ።
ጠበቃ ታሪኩ ቡልቲ 13 ተከሳሾች ባቀረቡት የአካል ነጻነት መብታችን ይከበር አቤቱታ ላይ የኦሮሚያ ልዩ ዞን የአዲስ አበባ ዙሪያ ከፍተኛ ፍርድ ቤት መስከረም 12 2013 ዓ.ም ውሳኔ ይሰጣል ተብሎ እንደሚጠበቅ ነግረውናል። በዚህ ዘገባ ውስጥ ቀደም ብለን የሰማናቸው ወይዘሮ ጥሩ ሰው ጥላሁን ባለቤታቸው አቶ ዋቆ ድቦ ከትናንት በስቲያ ከእስር መለቀቃቸው ተሰምቷል። ወንድማቸው እንዳሳደጉት መልካም ዜጋ እንዲሆንም ሲለፉ መቆየታቸውን ለሚናገሩት አቶ ማቲያስ በሊሳ ግን ቀጣዮቹን ጥቂት ቀናት መጠባበቅ ግድ ሆኖባቸዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች፣ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ተያዩ። የኢንስታግራም እና የዩቲዩብ ገጻችንን ጎብኘት አድርጉ። አፓችንን ከፕሌይ ስቶር እና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። አሁን ተራው የሙዚቃ ቃና ነው። ደሳሌ መኮንን ምርጥ ሙዚቃ አዘጋጅቶ መስመር ላይ ጠብቃችኋል።
አመሰግናለሁ ጽዮን ያየር መስመሩን ስለለቀቅሽልኝ። ሰላም 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 ጤና ይስጥልኝ የተከበራችሁ ሙዚቃ ቃና አድማጮች፣ በእያላችሁበት ሳምንታዊ የክብር ሰላምታዬ ይድረሳችሁ። በቀጥታ ለዛሬ ወደ ያስኳቸው ዜማዎች ነው የማመራው። የምሽት ፕሮግራማችን ታዲያ የምንጀምረው ድራንክ ኢን ላቭ እያለች ቢያንሴ በባለቤቷ በጄዚ ታጅባ በምትጫወተው ዜማ ይሆናል። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘሁ ድራንክ ኢን ላቭ
I've been drinking. I just put you in that liquor, give it to me. I've been thinking. Why can't I keep my fingers off it, baby? I want you. Like an animal with these cameras all in my grill, flashing lights, flashing lights. You got me pity, 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 baby. I want you, kinda. Can't keep your eyes off my pity, daddy. I want you, kinda. Drunk in love. I want you. We woke up in the kitchen, so you had a healthy dish.
የአውሮፓን ቆጣጣር በ2013 በራሷ ስም ቢያንሴ ብላ ሰይማ በገበያ ላይ ካዋለችው አምስተኛው የስቱዲዮ አልበሟ ውስጥ ድራንክ ኢን ላቭ የተሰኘውን የቢያንሴን ዜማ ነበር ያደመጥነው። ያጀባትም ባለቤቷ ጄዚ ነበር። በ57ኛው የግራሚ አዋርድ ስነ ስርዓት ላይ ምርጥ የአርኤንቢ ዜማ በተሰኘው ክፍል ማሸነፉ የሚታወስ ነው። ይህ ዜማ ከድራንክ ኢን ላቭ የቢያንሴና የጄዚ ዜማ በመቀጠል ደግሞ ወደ ሀገረሰብ ዜማ ልውሰዳችሁና ድሪንክ አ ቢየር የተሰኘውን የሉክ ብራያንን ዜማ
When I got the news today, I didn't know what to say. So I just hung up the phone. I took a walk to clear my head. This is where the walking led. Can't believe you're really gone. Don't feel like going home. So I'm gonna sit right here. On the edge of this pier, and watch the sunset disappear. And drink a beer. Funny how the good ones go too soon, but the good Lord knows the reasons why, I guess. Sometimes the greater plan is kind of hard to understand. Right now it don't make sense. I can't make it all make sense, so I'm gonna say.
ድሪንክ አ ቢየር የተሰኘውን የሉክ ብራያንን የሀገረሰብ ዜማ ነበር ያደመጥነው። የሀገረሰብ ዜማን ካነሳን አይቀር ባለፈው ሮብለት ምሽት 55ኛው የአካዳሚ የካንትሪ ዜማ የሽልማት ስነ ስርዓት በናሽቪል ቴነሲ ግዛት ተካሂዶ ነበር። በዚሁ ምሽት በተካሄደው የሽልማት ስነ ስርዓት የአመቱ ምርጥ አልበም በተሰኘው ክፍል What You See Is What You Got የተሰኘው የሉክ ካምስ አልበም ሲያሸንፍ፣ የአመቱ ምርጥ የሴት የሀገረሰብ ዜማ ተጫዋች በሚለው ክፍል ደግሞ ማሪን ሞሪስ ታሸንፍ፣ ከወንዶች ደግሞ ሉክ ካምስ እንደገና አሸንፏል። የአመቱ ምርጥ ነጠላ ዜማ ተብለው ለጩነት ከቀረቡት አምስት ዜማዎች መካከል በመቀጠል የምናደምጠው God's Country የተሰኘው የብሌክ ሸልተን ዜማ አሸንፏል።
Right outside of
this warm church town. There's a gold dirt road to a whole lot of nothing. Got a deed to the land, but it ain't my crown. This is God's country. We pray for rain and thank him when it's falling, cause it brings a grain and a little bit of money. We put it back in the plate, I guess that's why they call it God's country. I saw the light in a sunrise, sitting back in a party on the muddy riverside, getting baptized in holy water and shine with the dogs running.
ባለፈው ሮብ ዕለት ምሽት በናሽቪል ቴነሲ በተካሄደው 55ኛው የካንትሪ ዜማ ሽልማት ስነ ስርዓት ላይ ያመጡ ነጠላ ዜማ በተሰኘው ክፍል አሸናፊ ሆነውን ጋድስ ካንትሪ የተሰኘውን የብሌክ ሸልተንን ዜማ ነበር ያደመጥነው። ቀጥለን ደግሞ ኤኒዌር የተሰኘውን የሳራ ኤቫንስን ዜማ እናደምጣለን። Traffic in time. Anywhere የተሰኘውን የሳራ ኤቫንስን ምርጥ የካንትሪ ዜማ ነበር ያደመጥነው። የተከበራቸው ሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት ወደ መገባደዱ እየተቃረበ ነው። አብራችሁ ስለቆያችሁ እያመሰገንኩኝ በሊ ብራይስ አይ ድራይቭ ዩር ትራክ በተሰኘው ዜማ እሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ በእኔ በኩል ቻው።
$0.89 in the ashtray, half-empty bottle of Gatorade rolling in the floorboard. That dirty Braves cap on the dash, dog tags hanging from the rear view, old skull can and cowboy boots and a gold army shirt folded in the back. This thing burns gas like crazy, that's all right. People got their ways of coping, oh, and I got mine. I drive your truck, I roll every window down, and I burn up every back road in this town. I find the field, tear it up till all the pain's a cloud of.
ደሳለኝን ለሙዚቃ ምርጫውና ግብዣዎቹ እናመሰግናለን። የተከበራችሁ አድማጮች፣ በእኛ በኩል ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ስታበላቸው፣ በአቀናባሪያችን ብርሃን ኃይሉና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና እደሩ።